እንባ ለመንፈሳዊ ህይወት እንባ በመንፈሳዊ ህይወታችን ውስጥ ትልቅ ቦታ ያለውና በመንፈሳዊ ህይወት እንድናድግ ከሚረዱን ነገሮች አንዱ ነው። በማዕረጋተ ቅዱሳንም የነሳ ነፍስ የመጀመሪያው ደረጃ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንባ ወደ ብፅዕና የሚያደርስ መሆኑን የሚያዝኑ ብፁዓናቸው መጽናናትን ያገኛሉና በማለት አስተምሯል። ይህንን አይነት እንባ ቅዱሳን ሰውነታቸው በሐዘን ሳይከፋ በስጋዊ ሐሴትም ሳይሞላ ሳይሳቀቁ ካይናቸው የሚያፈልቁት እንደ ሰንውሃ የሚፈስ እንደ ነሐሴ ምንጭም የሚፈልቅ እንባን ያፈሳሉ። ቀጥለን 3 የመንፈሳዊ እንባ አይነቶችን እናያለን። የጸሎት እንባ። የጸሎት እንባ ከፍቅር ከልብ ከሆነ ጥልቅ የጸሎት ስሜት እንዲሁም ለእግዚአብሔር ካለን ናፍቆትና መውደድ የሚመነጭ የተመስጦና የተማጽኖ ውጤት ነው። ንጉስ ዳዊት የጸሎት እንባ ሰው ነው። እርሱም ብርቱ ዝማሬና ጸሎቱ እንባን የተቀላቀለ እንደነበር በመዝሙር 31 ከቁጥር 1 እስከ 3 ዋልያ ወደ ውሃ ምንጮች እንደሚናፍቅ ነፍሴ እንዲሁ ወደ እግዚአብሔር ትናፍቃለች። ነፍሴ ወደ ሕያው አምላኬ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ አያለሁ? እንባዬ በቀንና በሌሊት ምግብ ሆነኝ ሲል ዘምሯል። በተመሳሳይም የሕልቃና ሚስት ሐና ያፈሰሰችው የጸሎት እንባ ነው። ሐና የልጅ እናት እንድትሆን ያቀረበችው ጸሎት ኃይል የነበረው እንባን በመያዙ ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። አንደኛ ሳሙኤል ምዕራፍ 1 ቁጥር 10። እነዚህን ለምሳሌ ያነሳን እንጂ የጸሎት እንባን እያነቡ በመንፈሳዊ ሕይወት ከእግዚአብሔር ጋር የተገናኙ እጅግ በጣም ብዙ ቅዱሳን አሉ። እኛም በጸሎት ጊዜ ጸሎት እንባን እያነባን በመንፈሳዊ ሕይወት እንኖር ዘንድ ይገባል። የጸጸትና የንስሐ እንባ። የጸጸትና የንስሐ እንባ በሰሩት የኃጢአት ሥራ ተጸጽተው ወደ እግዚአብሔር በመመለስ ይቅርታ ለመጠየቅ የሚፈስ ነው። ለዚህም አባታችን አዳም ያልተሰጠውን ሽቶ አምላክ ሆናለሁ በማለት ከእግዚአብሔር ተጣላ። ኋላ ግን ኃጢአት ሠራው ከአምላኬ ጋር ተጣላው በማለት የጸጸትና የንስሐ እንባን አነባ። እግዚአብሔርም የጸጸትና የንስሐ እንባውን ተቀበለ። ንጉስ ዳዊት ኃጢአት መስራቱንና ሕግ መተላለፉን እያሰበ ዘወትር ያለቅስ ነበር። ሕግህን አልጠበቅኩምና የውሃ ፈሰስ ከዓይኖቼ ፈሰሱ። በዚህም ምክንያት እግዚአብሔር በተደጋጋሚ ኃጢአቱን ይቅር ብሎታል። ዛሬም በተለያየ መንገድ አምላካችንን የበደልን ሰዎች የሰራነው ኃጢአትን በማሰብ የጸጸትና የንስሐ እንባ እያነባን ጸሎት ልናደርግ ያስፈልጋል። እንባ ከቃላት ሁሉ በላይ የሆነ የትውስ ብዕና መገለጫ ነው። አንድ ሰው ያለምንም ስሜት ቃላትን ሊናገር ይችላል። እንባ ግን ከውስጡ ካለ ስሜት ብቻ የሚመነጭ የእውነተኛ ጸጸት ውጤት ነው። እግዚአብሔርን ያለ ጥርጥር ያስደስታል። ስለዚህም ኃጢአታችንን እያሰብን በፊቱ ወድቀን ልናለቅስ ይገባል። የሐዘን እንባ። የሐዘን እንባ የምንለው እግዚአብሔር በክፋታቸው ምክንያት ለናቃቸው፣ ለፈረደባቸው፣ ለጥፋት አሳልፎ ለሰጣቸው ሰዎች በማዘን የምናፈሰው እንባ ነው። ለዚህም ነቢዩ ሳሙኤል ለንጉሥ ሳኦል ያለቀሰለት ለቅሶ በምሳሌነት ተጠቃሽ ነው። ሳሙኤል ለሳኦል አለቀሰ። አንደኛ ሳሙኤል ምዕራፍ 15 ከቁጥር 35። በተመሳሳይ በዘመነ ሐዲስ ቅዱስ ጳውሎስ ለወደቁና ለሚጠፉ አገልጋዮች ያልቅሶላቸዋል። ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነርሱ ላቸዋለሁ፣ አሁንም እንኳን እያለቀስኩላለሁ፣ መጨረሻቸው ጥፋት ነው። ፊልጵስዩስ ምዕራፍ 3 ቁጥር 18። ቅዱሳን ለጠፉ በጎች ሁልጊዜ ያለማቋረጥ ያለቅሱላቸዋል። እኛም በጸሎታችን ከበረቱ ለወጡ ሰዎች የሐዘን እንባ ልናፈስላቸው ወደ እግዚአብሔር እንዲመለሱ ልንጸልይላቸው ያስፈልጋል። በአጠቃላይ ፍቅርን፣ ትህትናን፣ ልመናን፣ ጸሎትንና ሌሎች ጥልቅ መልእክቶችን የያዙ ናቸው። ስለዚህም ዘወትር በጸሎት እግዚአብሔር ፊት ለጸሎት ስንቆም ስለ ኃጢአታችን ይቅርታን ልንጠይቅ እንዲሁም ስለ ጠፉ ወንድሞቻችን በማሰብ እንድናነባ ያስፈልጋል። በለቅሶ የሚዘሩ በደስታ ይለቅማሉ። መዝሙር 126 ከቁጥር 5 ወስብሐት ለእግዚአብሔር።
Let's go.